አድማጮቻችን ባለፈው ሳምንት የቀደመችው መንገድ በሚል ርዕስ የጀመርነው ጽሑፍ ሁለተኛ ክፍል ዛሬ ይዘን ቀርበናል። ተከታተሉ።
እናምናለን በአብህ እናምናለን በወልድ
አባቱ ከብንያማዊ ነገድ በወልደት ደግሞ ረማዊ የሆነው ቅዱስ ጳውሎስ መልእክቱ እንደደረሰው ክርስቲያኖችን ሊያጠፋ መጣ። በዚህ ጊዜ የክርስቲያኖች በፍጹም ፍቅር ላይ የተመሰረተ ኑሮ ብዙዎችን ስቦ ነበር። እነ ቅዱስ እስጢፋኖስም ለ8000 ያህል ምእመናን ተሾሞ ያገለግሉ ነበር። ስለዚህ እነኚህን ማህበረ ምእመናንን ለመበተን ዋናውን ወይም ሰብሳቢውን ማጥፋት ነውና ቅዱስ እስጢፋኖስን በድንጋይ ወግረው ገደሉት። በዚህ ጊዜ ቅዱስ ጳውሎስ የድርጊቱ ዋና ተሳታፊ ነበር። ቅዱስ ጳውሎስ ክርስቲያኖችን አስሮ ለመውሰድ ማዘዣ ለማምጣት ወደ ደማስቆ በሚሄድበት ጊዜ በመግቢያው አቅራቢያ ሳውል ሳውል ስለምን ታሳድደኛለህ የሚል ድምጽ ሰማ። ይህ ድምጽ እርሱን ክርስቲያን አደረገው። ከዚህ በኋላ የቤተ ክርስቲያን ወይም የክርስቲያኖች ጉዞ ወደ ዓለም ወይም ሮም ሆነ። በሮም ከ14 እስከ 37 ዓመተ ምህረት የነበረው ንጉስ ጢባሪዮስ ቄሳር ነበር። ጌታችን የተሰቀለውም በዚህ ዘመን ነበር። ምንም እንኳ ወንጌላዊ ዮሐንስ ለጢባሪዮስ ቄሳር ነገረ ክርስቶስን ቢሰብክለትም አልተቀበለውም። ከእርሱ በኋላ የተነሱ የሮም ነገስታትም በክርስቲያኖች ላይ የተሳለ ሰይፋቸውን ካፎቱ እንደመዘዙ ነበር። ይህ ሁሉ ሆኖም እንኳ መጠጊያ ላጡት አሕዛብ ክርስቲያኖች ጥላ ጥግ ሆነው ሲኖሩ ቆይተዋል። ይህ ግን በኒሮን ቄሳር ዘመን አብቅቷል። ኔሮን ቄሳር ከ54 እስከ 68 ዓመተ ምህረት ድረስ ከስቷል። በጣም ጨካኝ ንጉስ ነበር። ወንድሙን፣ መምህሩን፣ እናቱን፣ ሚስቱን የገደለ ንጉስ ነበር። በክርስቲያኖች ላይ ደግሞ የበለጠ መከራ አጽንቶባቸዋል። ብዙ ክርስቲያኖች በእርሱ ዘመን እንደ ሽንኩርት ተልጠዋል፣ እንደ ጎመን ተቀድደዋል፣ በፈላ ዘይት ተቀቅለዋል። ብርሃነ ዓለም ቅዱስ ጳውሎስ በሰይፍ በሮማ አደባባይ የተመተረው በዚህ ጊዜ ነበር። ቅዱስ ጴጥሮስም የቁልቁሊት የተሰቀለው በኔሮን ዘመን ነው። ከዚህ በኋላ የተነሱ ነገስታትም ገሚሶቹ ክርስቲያኖችን ከአናብስት ጋር እያታገሉ፣ እንደ ዲዮቅልጥያኖስ ያሉት ደግሞ ክርስቲያኖች ገና በሕይወት እያሉ ከአካላቸው ላይ የቆረጡ ለጣዖቶቻቸው መስዋዕት ሲያቀርቡ እስከ 272 ዓመተ ምህረት ድረስ በመከራና በስቃይ ክርስቲያኖች በምድር ወይም ከመሬት ስር በመሆን ሃይማኖታቸውን ጠብቀው ቆዩ። በ272 ዓመተ ምህረት የተነሳው ንጉስ ቆስጠንጢኖስ ቤተ ክርስቲያንን ከካታኮም ዋሻ ወደ ገጸ ምድር እንድትወጣ አድርጓታል። አንገቷንም ቀና እንድታደርግ ረድቷል።
ልቦናችን ይራብ እንደ አምላክነቱ እንመኸው ቀውቀት ሁሉ የሚበልጥን።
ገና ከተመሰረተችበት ጊዜ ጀምሮ ፈተና ተለይቷት የማታውቀው ቅድስት ቤተ ክርስቲያን በመፍቀሬ እግዚአብሔር ቆስጠንጢኖስ እረፍት አገኘች ሲባል ሰላሟን የማይሻው ዲያብሎስ እንደ አሪዮስ ያሉ የውስጥ ሾሆችን አስነሳባት። በ257 ዓመተ ምህረት የተወለደው አሪዮስ በአንጾኪያ ሉቅያኖስ ከሚባል መናፍቅ ተምሯል። ከዚያም ከቅዱስ ጴጥሮስ ወይም ተፍጻሜተ ሰማያት ቅዱስ ጴጥሮስ ዲቁና ተቀብሎ ወይም ተሾሞ ማገልገል ጀመረ። ወልድ ፍጡር በባህሬ መለኮቱ የሚለውን ትምህርት ሎቱ ስብሐት ሊዘራ ሲል ተፍጻሜተ ሰማያት ቅዱስ ጴጥሮስ ደርሶበት፣ ልጄ ሆይ ይህንን ነገር ከኔ አልሰማኸው፣ ከመጽሐፍ አላገኘኸው፣ አስበኸው እንደሆነም አትናገረው፣ ተናግረኸውም እንደሆነ አትድገመው ብሎ መከረው። አሪዮስ ምክሩን የተቀበለ መስሎ ውስጥ ውስጡን የክህደት ትምህርቱን ያሰራጭ ጀመር። ጌታም ለቅዱስ ጴጥሮስ ልብሱ የተቀደደ ሕፃን መስሎ ታየው። ቅዱስ ጴጥሮስም አንተ ጌታዬ ኢየሱስ ክርስቶስ አይደለህምን አለው። አዎን ሲል መለሰለት። ታዲያ ልብስህን ማን ቀደደው ሲል ጠየቀው። አሪዮስ ሰጠጣል ልብሴ አሪዮስ ልብሴን ቀደደብኝ አለው። ይህን ራእይ ለደቀ መዛሙርቱ ለአኪላስና ለእስክንድሮስ ነግሮ አሪዮስን አውግዞ ለየው። ቅዱስ ጴጥሮስ ከሞተ በኋላ አኪላስ ኤጲስቆጶስ ሆኖ ተሾመ። በዚህ ጊዜ የአሪዮስ ከንቱ ውዳሴ አሸንፎት ከውግዘቱ ፈታው። እርሱም አሪዮስን ከግዝቱ ፈቶ አመት እንኳ ያህል ሳይቆይ ተቀስፎ ሞተ። በአኪላስም ቦታ እለእስክንድሮስ ተሾመ። የአሪዮስ የክህደት ትምህርት እየሰፋ ስለሄደ በ320 ዓመተ ምህረት እለእስክንድሮስ ለመቶ ያህል ኤጲስቆጶሳት ክህደቱን አስረዳቸው። ከዚያም በ325 ዓመተ ምህረት በኒቅያ ጉባኤ ተደረገ። የአሪዮስ ትምህርት ተመረመረ። ወልድ ፍጡር የሚለው የክህደት ትምህርቱን እንዲያስተካክል ተነገረው። አሻፈረኝ አለ። በጊዜው ተናግሮ ወይም ተከራክሮ የረታው ቅዱስ አትናቴዎስ ነበር። ስለዚህም 318ቱ ሊቃውንት የኒቅያ ጉባኤተኞች እርሱን አውግዘው ለሁለተኛይቱ ቅድስት ቤተክርስቲያን ሃይማኖት ትክክለኛና ቀጥተኛ ናት ሲሉ ኦርቶዶክስ የሚል ስያሜ ሰጧት። ስለዚህ ያች የቀደመች ሃይማኖት ክርስቶስ የመሰረታት ደቀመዛሙርቱ ክርስቲያን የተባሉባት ሃይማኖት ሊቃውንት የመሰከሩላት ኦርቶዶክስ የሚል ስያሜ ተሰጣት። ኦርቶዶክስ ክርስቲያን ተባለች። ከዚህ በኋላ ሌላ የክደት ትምህርት ተነሳ። መንፈስ ቅዱስ ህጹስ ከአብ ከወልድ ያነሰ ማለት ነው የሚል ትምህርት ተነሳ። አባቶች በ381 ዓመተ ምህረት በቁስጥንጥንያ ጉባኤ አዘጋጅተው መቅዶኒዮስ የሚባለውን መናፍቅ አውግዘው ጸሎት ሃይማኖት ላይ የመንፈስ ቅዱስን ከአብና ከወልድ ትክክል መሆን የሚገልጸውን በመንፈስ ቅዱስ እናምናለን፣ እርሱም ጌታ ህይወትን የሚሰጥ ከአብና ከወልድ ጋር በአንድነት እንሰግድለታለን በማለት ጨመሩ። ከተቆረቆረች ጀምሮ የሃይማኖት ውዝግብ ያልተለያት ቁስጥንጥንያ በ5ኛው መቶ ክፍለ ዘመን ሊቀ ጳጳሷ ንስጥሮስ ባስነሳው የክህደት ትምህርት ታወቀች። ክህደቱ እንዲህ ይላል። ኢየሱስ ክርስቶስ ሁለት አካል ሁለት ባህሪ አለው። ድንግል ማርያም የወለደችው ሩቅ ብእሲ ነው። ስለዚህ ድንግል ማርያም ወላዲተ ሰብእ እንጂ ወላዲተ አምላክ አትባልም። ይህ ትምህርት ለእስክንድሪያው ሊቀ ጳጳስ ለቅዱስ ቄርሎስ ደርሶት ነበርና ድንግል ማርያም ወላዲተ አምላክ እንጂ ወላዲተ ሰብእ አይደለችም ብሎ ላከበት፣ አልተቀበለም። ስለዚህ በ431 ዓመተ ምህረት በኤፌሶን ጉባኤ የተገኙ 200 ያህል ሊቃውንት እርሱን አውግዘው ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ፣ በተዋህዶ ከድንግል የተወለደ ነው በማለት ኦርቶዶክስ በሚለው ስያሜ ላይ ተዋህዶ የሚለውን ቃል ጨምረዋል። እንግዲህ መጀመሪያ ክርስቲያን፣ ቀጥሎ ኦርቶዶክስ፣ በኋላም ኦርቶዶክስ ተዋህዶ የሚለውን ስያሜ ያቺ የቀደመችው መንገድ ወይም ሃይማኖት አግኝታለች። ስለዚህም ሃይማኖታችን የቀደመችው መንገድ እርሷ ናት እንላለን። እንዳምላክነቱ እንመሃለው ከእውነት ሁሉ ይበልጥን እናምናለን። ወስብሐት ለእግዚአብሔር። እናምናለን በመንፈስ ቅዱስ በሱስ ስር ዛሬ ሳይኖር አንድ እግዚአብሔር ብለን